ባለፈው ሳምንት ማክሰኞ መስከረም 19 2013 ዓመተ ምህረት ከዚህ ዓለም በሞት የተለዩት አንጋፋው የአደባባዩ ምሁር ፕሮፌሰር መስፍን ወልደ ማርያም ለፍትህ መስፈን ጠንካራ አቋም ያላቸው የማህበረሰብ ጠበቃ ነበሩ ሲሉ ባለሙያዎችና የቅርብ ሰዎች ያስታውሷቸዋል። ጥልቅ የአገር ፍቅር ስሜት የነበራቸው እውነተኛ ኢትዮጵያዊ ብሔርተኛ ያሏቸውም አሉ። ፕሮፌሰር መስፍን ወልደ ማርያምና በኢትዮጵያ ታሪክ የሚኖራቸው ስፍራ ቀጣው ዝግጅት ረጅሙን የህይወት ጉዟቸውን በመጠኑ ይዳስሳል። እስክንድር ፍሬው የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ መስራች ፕሮፌሰር መስፍን ወልደ ማርያም ወዳጆችን አነጋግሮ ያሰናዳው ዘገባ ቀጥሎ ይቀርባል።
አንጋፋው የሰብአዊ መብት ታጋይ የታሪክ ተመራማሪና ፖለቲከኛ ፕሮፌሰር መስፍን ወልደ ማርያም አርፈዋል። አገር ወዳዱ ኢትዮጵያዊ እስከ ወዲያኛው አሸልበዋል። የእሳቸው ህልፈት ግን በፖለቲካ አመነታቸው የሚስማሙም ሆነ የማይስማሙ ሰዎችን በተመሳሳይ ትውስታ የሐዘን ድባብ ውስጥ ከቷል። ዋርካው ወደቀ ብለዋል ሐዘናቸውን በማህበራዊ ትስስር ድረገጾች የገለጹ በርካቶች አንጋፋነታቸውን አገር ወዳድነታቸውን ለማስታወስ ከኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ እስከ ጠቅላይ ሚኒስትር አብይ አህመድ ስከሌሎች ፖለቲከኞችና ምሁራን ድረስም ሐዘናቸውን ገልጸዋል። የሐሳብ ለይልና ምልክት የሰላማዊ ትግል አራያ ላመኑበት ነገር እስከ መጨረሻው ሞጋጭ ላመኑበት እውነት ብቻ የሚቆሙ ሲሉ ነው ጠቅላይ ሚኒስትር አብይ አህመድ ገለጿቸው። ፕሮፌሰር መስፍንን በተለያዩ የህይወት ፍርጆች የሚያስታውሷቸው በቅርብ የሚያውቋቸው ሰዎችም ይህንኑ አገላለጽ ነው የሚያጠናክሩት። ከዩናይትድ ስቴትስ በስልክ ያነጋገርኳቸው አንጋፋው የቋንቋ የስነ ጽሁፍ የታሪክና የስነ መለኮት ሊቅ ፕሮፌሰር ጌታቸው ኃይሌ ደግሞ እንደዚህ አይነቱን ሐሳብ ካንጸባረቁት አንዱ ናቸው። ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ጀምሮ የፕሮፌሰር መስፍን የቅርብ ወዳጅና የሥራ ባልደረባ የነበሩት ፕሮፌሰር ጌታቸው እንዳሉት መስፍን ላመኑበት የኖሩና ኢትዮጵያን ከልባቸው የሚወዱ ነበሩ።
ፕሮፌሰር መስፍን ለእኔ ኢትዮጵያ ነው። ኢትዮጵያ ፐርሰናላይዝድ ሆኗል በኢትዮጵያዊነት እና ማን ነው ስትለኝ መስፍን ሲሉኝ ኢትዮጵያ ማለት ነው እና ብዙ ጊዜ ጀምሮ አብረን ሰርተናል። በዩኒቨርሲቲ ውስጥ በተለየ በማህበርም በግለሰብም እርስ በርሳችንም በመገባበዝ እና ከስራ ውጪ በመነታረቅ ብዙ ጊዜ አብረን ኖረናል። የምንስማማበትም የማንስማማበትም ይኖራል ስንጀምር፣ በመጨረሻ ግን ተስማምተን ነው የምንለያየው። ስለዚህ መስፍን ሁልጊዜም ኢትዮጵያ ነች እንጂ ሌላ ነገር በአእምሮ ውስጥ ስለ ልጆቹም ብዙ ያስብ እንደሆነ አላውቅም። ምንም ቢሆን አባት ነው እና ስለ ልጆቹ ማሰቡ በቤተሰቡ ማሰቡ አይቀርም በግምት ነው የምለው። ነገር ግን በዕለታዊ ህይወቱ ላይ ኢትዮጵያ ነች እና ኢትዮጵያ ትልቅ ሰው አጥፋለች። የሚተካም እግዚአብሔር ከመቼም የማይቻለው ነገር የለም እና ሊተካ ይችል ይሆናል እንጂ ለጊዜው ግን የሚተካ ሰው አይደለም መስፍን። ብዙ ጊዜ ራሱን የኢትዮጵያን ታሪክ ለማስተማርም ሆነ ለመናገር ሙሉ ችሎታ ያለው ሰው ነው። ችሎታ ችሎታ ብቻ ሳይሆን ፍላጎቱም ነው። እዚህ የሚጽፋቸው ጽሁፎች ሁሉ የሚያሳዩት ኢትዮጵያዊነቱን እና በኢትዮጵያ ማሰቡን ነው እና የመስፍን ነገር ሲነሳ ማንም ሰው ቢሆን የሚያውቀው እንባ ያንቀዋል። ስለዚህ የምናገረው ምንም በብዙ ጥረት ነው።
በ1922 ዓመተ ምህረት ነው መስፍን አዲስ አበባ 6 ኪሎ አካባቢ የተወለዱት። የቀለም ትምህርታቸውን በአምስት ዓመታቸው በቤተ ክህነት የተከታተሉት መስፍን በተፈሪ መኮንን ደግሞ የአንደኛና የሁለተኛ ደረጃ ትምህርታቸውን ተከታትለዋል። ወደ ህንድ ሀገር በማቀናት ደግሞ በ1949 በጂኦግራፊ የመጀመሪያ ዲግሪያቸውን አግኝተዋል። ለሀገራቸው ጠንክሮ በመስራት ለኢትዮጵያ ጉዳይ በመሟገት መታወቅ የጀመሩትም በተለይ በዩኒቨርሲቲ መምህርነት በመስራት ላይ እንዳሉ ነው። የቅርብ ወዳጅና ባልደረባቸው የነበሩት ፕሮፌሰር ጌታቸው ኃይሌ የዚያን ጊዜውን መስፍን ያስታውሳሉ።
መስፍን አንድ የሚናገረው ነገር አለ። ሁልጊዜ እውነተኛ የሚወጣው ሀሳብ ሲጋጭ ነው። አንድ ሰው የተናገረው ሀሳብ በሌላው ተቃውሞ ሲገጥመውና ያ ሲተች እውነተኛ የሚወጣው ሀሳብ ሲፋጭ ነው የሚለው ቃሉን የሚናገረው እና የተፋጨ እሳት እንደሚወጣው እንደዚሁ የተፋጨ እውነቱ ይወጣል። ለሀገር የሚጠቅም ስራ ይሰጣል እና ይሄ አንዱ ትልቁ የመስፍን አስተዋጽኦ ነው።
እርስዎ በአንድ አፍታ ላውጋችሁ በተሰኘው መጽሐፎት ላይ ስለ 1966ቱም ድርቅ አንስተው ሲጽፉ እንግዲህ በኢትዮጵያ ውስጥ ያንን ረሃብ ያጋለጠው ዮናታን ዲምቢልቢ የተባለ ጋዜጠኛ ነው የሚሉ አረዳዶች አሉ። እርሶ ግን ዮናታን ዲምቢልቢ ሳይሆን የወሎን ረሃብ ያወጣው የመስፍን ወልደ ማርያም ጥረት ነው የሚል ሐሳብ አንጸባርቀዋል። ምን ለማለት ፈልገው ነው? እስቲ ይህንን ያስረዱኝ።
ድርቅ ኢትዮጵያ ውስጥ መምጣቱን መጀመሪያ ያስታወቀን የነገረን ፕሮፌሰር መስፍን ነው እና ብዙዎች ችግረኞች እስከ ኮተቤ ድረስ መጥተው ከወሎ እስከ ኮተቤ ድረስ መጥተው የፈሰሱ አሉና ሄደን እናያቸው ብሎ አብረን ሄደን አይተናቸው እውነትን ችግር መኖሩን ለመጀመሪያ ጊዜ ያወቅነው አንድ ጊዜ ነው እና በዚህ ምክንያት ምን እናድርግ ብለን ስንነጋገር የዩኒቨርሲቲው መምህራን ነን። ምን እናድርግ ብለን ስንነጋገር ሄደን አይተን የሆነውን ሪፖርት እናድርግ፣ ከዚያ ለመንግስትም እናስታውቃለን፣ የዓለም ድርጅትም ሊረዳን ይችላል የሚል ሀሳብ አመጣ። እኔ ደግሞ እንዳጋጣሚ የዓለም አብያተ ክርስቲያናት የኢትዮጵያ ቤተክርስቲያን ወክዬ እዚያ አባል ነበርኩ እና እዚያ ስብሰባ ላይ አነሳሁት ጉዳዩን። በጊዜው ደርሶ ሪፖርት ማምጫ የሚያህል ገንዘብ እንስጣችኋሉ። ያንን ይዘን መጥተን ሴስና ተከራይተን ወደ ወሎ እስከ ባቲ ድረስ ወርደን
ምን ተከራይተን ያሉ ፕሮፌሰር
ሴስና ትንሹ አውሮፕላን እሷን ተከራይተን ሄድን። ምክንያቱም በመኪና ብንሄድ አስተማሪዎች ነን፣ ጊዜ እንፈጃለን። ስለዚህ አርብ ሄደን እሁድ ማታ ተመለስን፣ የሚያስፈልገውን ሁሉ አይተን እና ያንን አይተን ተማሪዎች ያንን ሲያዩ በቃ ክፍል አንገባም እየተራባሉ፣ በዚያን ጊዜ ቁርሳቸውን መስጠት ጀመሩ። እኛም ደሞዛችንን መስጠት ጀመር እና ያ ሪፖርት ወዲያው አጣድፌ ጽፌ ሪፖርቱን በተን ነው እና አብረውን የነበሩት ወሎ ድረስ ሄደው የነበሩት አብርሃም ደሞዝ፣ ዶክተር አብርሃም ደሞዝ፣ አሉላ አባተ፣ እኔ ሶስታችን ነበር። ሪፖርቱን ግን የጻፉት እኔ ነኝ። በዚያ ያ ሪፖርት ተበተነ። ተማሪዎቹ ወደ ተለያየ ቋንቋ ተረጎሙት። እንግሊዞች ሀገርም ወደ እንግሊዝኛ ተርጉሞ ልጆቹ እዚያ ሲበትኑት ጆናታን የሚባል ወደ ኢትዮጵያ መጥቶ ሪፖርት አወጣ። እንግዲህ ያንን እሱ አወጣው ነው የተባለው። እርግጥ ነው ለህዝብ ያሰማው ቪዲዮ ሆኖ ሰው በአይን እንዲያይ ያደረገው ያስደነገጠው ሁልጊዜም ስዕል ነው። ጽሁፍና ስዕል አንድ አይነት አይደሉም። የኛ ተጽዕኖ የለውም ነበር፣ የእሱ ግን ፎቶግራፍ ስለሆነ ተጽዕኖ ነበረው። ያን ጊዜ እንግዲህ በሱ ስም ወጣ ነገሩ። እኛም ወደነዋል።
የቅርብ ሰዎቻቸው እንደሚሉት የሚያውቋቸው እንደሚገልጹት በአስከፊው የወሎ ድርቅ ጊዜ የታየው የመስፍን ጥረት ለወገን ካላቸው ተቆርቋሪነት መገለጫዎች አንዱ ብቻ ነው። ይህ አስተዋጽኦአቸው ሌሎች መልኮችን ይዞ መቀጠሉንም ነው የሚያስረዱት። በአገራቸው ጉዳይ መጽሐፍ መናገር፣ መከራከር የመስፍን መገለጫዎች ተብለው ታወቁ ይላሉ እነዚሁ የቅርብ ሰዎች። ይህንን ጥረታቸውን ተቋማዊ መልክ ያስያዙበትን አጋጣሚ የሚያስታውሳሉ። በ1984 ዓ.ም ከአጋሮቻቸው ጋር በመሆን የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉን ሲያቋቁሙ፣ በዚህ ተቋም ውስጥ የሰሩት የቅርብ ሰው አቶ የኔ መንግስት ደምሴ የኢሰመጉንና የመስፍንን ራዕይ ያብራራሉ።
የኢትዮጵያ ህዝብ ነጻነቱን እንዲጎናጸፍ፣ ዲሞክራሲያዊ የነጭ ሀገር እንድትገነባ፣ ሁሉም የተለያዩ ያው እንደሚታወቀው የተለያዩ ብሔረሰቦች የሚኖሩበት ሀገር የብሔረሰቦች ሙዚየም ሀገር እንደመሆኗ መጠን እያንዳንዱ ዜጋ በህግ እኩል እንዲታይ፣ እያንዳንዱ ዜጋ ብሔረሰቡን፣ ሃይማኖት፣ ጾታውን ሳይመለከት እያንዳንዱ ሰው በህግ እኩል የሚታይበትን እኩል የሚታይበትን ሁኔታ መፍጠር ነው። ይህንን ግንዛቤ ህብረተሰቡም እንዲያገኝ መንግስትም ይህንን እንዲፈጥር እገዛ ለማድረግ ነው እና መንግስት በተረዳው መልኩ ሳይሆን ኢሰመጉ ሲቋቋም ለመንግስት ሳይከፈለው በነፃ ምክር የሚሰጥ የተደረገውን ሪፖርት የሚያደርግ የመንግስት አጋር ነው። በዚያ መልክ መንግስት ባይመለከተው እና እሳቸው በጓደኝነትም በአባልነትም የሚመለምሉትን የኢሰመጉ አባል ሮል ሞዴሉ እሳቸው ናቸው።
በፕሮፌሰር መስፍን ወልደ ማርያም ከዚህ ዓለም በሞት መለየት ሀዘናቸውን ከገለጹት ተቋማት አንዱ የኢትዮጵያ ሰብአዊ መብት ኮሚሽን ነው። ፕሮፌሰር መስፍንን ፈርቀዳጅ የሰብአዊ መብት ተሟጋጅ ሲል የገለጸው የዚህ ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ተከታዩም ብለዋል።
ፕሮፌሰር መስፍን በጣም አንጋፋ የፖለቲካ ምሁር፣ አስተማሪ፣ ሀገር ወዳድ ኢትዮጵያዊ ናቸው። በተለይ ለእኛ በሰብአዊ መብት ስራ ላለን ሰዎች ደግሞ ከሁሉም በላይ እጅግ አንጋፋ የሰብአዊ መብት ተሟጋች እና ታጋይ ናቸው። ለዚህም ነው የኢትዮጵያ ሰብአዊ መብት ታጋይ ጀግና ሆነው ይታወሳሉ ብለን የገለጽ ነው እና ከኔ ጋር በተያያዘም እንዳነሳው ፕሮፌሰር መስፍንን ወይም ብዙዎቻችን በአፍቅሮት ቃል ጋሽ መስፍን ነው የምንላቸው የማስታውሳቸው እና የማውቃቸው በጣም ረጅም አመት ነው። በተለይ የኢትዮጵያ ሰብአዊ መብቶች ጉባኤን አንዱ መስራች አባል ሆነው ከመሰረቱበት ጊዜ ጀምሮ ማለት ነው። ስለሆነም በኢትዮጵያ የሰብአዊ መብት ታሪክ ውስጥ የሰብአዊ መብት ስራን በማስጀመር የመጀመሪያው ናቸው። በስራውን በማስጀመር ብቻ ሳይሆን ከዛ ለረጅም አመታትም በመምራት ብዙ አስተዋጽኦ አድርገዋል። በእነዚህ ሁሉ ረጅም አመታት ባደረጉት አስተዋጽኦ ምንድን ነው መልእክቱ ለእናንተ ላልከው፣ እኔ እንደሚመስለኝ ፕሮፌሰር መስፍን እንደው የጽናት ምልክት ናቸው። የአላማ ቁርጠኝነት ምልክት ናቸው። የሀገር ፍቅርና መውደድ ምልክት ናቸው። እድሜያቸውን ሙሉ ጊዜያቸውን፣ እውቀታቸውን፣ ሀሳባቸውን ለሀገራቸው ለወገናቸው ፍቅር ሲያስቡ ሲጨነቁ ሲኖሩ ያለፉ ሰው ናቸው እና ለሌላ ጥቅም ለሌላ አለማዊ ንብረት፣ ሀብት፣ ዝና የኖሩ ሰው ሳይሆኑ ለሀገራቸው ፍቅር ላገልባቸው ደህንነት ሲያስቡ ሲጨነቁ ሲሞግቱ የነበሩ ሰው ናቸው እና ጠንካራ ተምሳሌትነት አላቸው ብዬ አስባለሁ። ለዓላማ ጽናት፣ ያለ ፍርሃት ለሰብአዊ መብት ስለመሟገት፣ ስለ ሀገር ፍቅር መውደድ፣ ስለ ሀገር ፍቅር ለመኖር ትልቅ ምሳሌ ናቸው። በዚህ ምሳሌያቸው ይታወሳሉ ብዬ አምናለሁ። እስክንድር፣
ከ1997ቱ ምርጫ ዋዜማ ጀምሮ ደግሞ ፕሮፌሰር መስፍን ወልደ ማርያም ለአጭር ጊዜም ቢሆን የፖለቲካ ፓርቲ አባል ሆነው ነበር። የፖለቲካ ፓርቲ ተሳትፏቸውም ግን ከዋናው የህይወት ተልኳቸው ጋር እየተገናኘ እንደነበር በቅርብ የሚያውቋቸው ተናግረዋል። የዚያን ጊዜው የቀስተ ደመና ፓርቲ መስራችና ሊቀመንበር እንደዚሁም የቅንጅት አመራር አባል ፕሮፌሰር ብርሃኑ ነጋ የሚያብራሩት ይህንኑ ነው።
ፕሮፌሰር መስፍን አንድ ዳይሜንሽናል ሰው አይደለም። በጣም በተለያዩ ነገሮች ውስጥ ተሳትፏል። እንደ ጂኦግራፊ ሞር በኢትዮጵያ ጉዳይ ላይ በጣም ብዙ የምርምር ስራዎች የሰራ ሰው እንደሆነ ይታወቃል። በሰብአዊ መብቶች ዙሪያ ሰርቷል። የኢሰመጉ መስራች እንደሆነ ይታወቃል። በስራ አስኪያጅነትም ለረጅም ጊዜ አገልግሏል። እዛ ፖለቲካ ውስጥ እንኳን ፖለቲከኛነቱ እንኳን ከሰብአዊ መብት እንትኑ ጋር የተያያዘ ነው እንጂ አሰች የፖለቲካ እንትን ብዙ ፍላጎት ነበረው ለማለት ያስቸግራል። ግን እንዳልከው ምርጫ 97 ጊዜም ተሳትፏል። ቀስተ ዳመናን አብረን ነው የፈጠር ነው። ግን እሱንም ያየው የነበረው እንደ ፖለቲካ ውስጥ ገብቶ እንትን ለማድረግ ሳይሆን ታስታውስ እንደሆነ ከቅንጅትም ከገባ በኋላ ለምርጫ ውድድርም መግባት ስላልፈለገ አልተወዳደረም። ግን የፖለቲካ ተሳትፎ ነበረው። ግን በዚህ እንደው ፖለቲከኛ ነው በሚባል ደረጃ አይደለም ለማለት ነው። እነኝን ሁሉ ደምረህ ቀንሰህ እንደው ለእኔ ነው ከዛም በላይ ነው። አክቹዋሊ የኢትዮጵያ ሰራተኞች ማህበር ሲመሰረት ከመሰረቱት እንዲመሰረት ትልቅ አስተዋጽኦ ካደረጉት ሰዎች ውስጥ ዋናነት የሚጠቀስ ነው። እነኝ ሁሉ ተሳትፎዎች ነበሩት። ግን ከሁሉም እንደው ጎልቶ ሁሉንም አንድ ላይ ሰብስበህ ጎልቶ የሚወጣው እሱ እንትን ምንድን ነው ብትል ለኢትዮጵያ በጣም በጣም የሚጎላት የህዝባዊ ምሁር ትምህርቱን፣ እውቀቱን፣ ችሎታውን ማህበረሰቡን እሱ ትክክል ነው ብሎ ወደሚያምንበት አቅጣጫ በተለይ ፍትህ በሚመለከት ያለው ጠንካራ እንትን ፍትህ ለድሃ፣ ለሀብታም፣ ለባለስልጣን ስልጣን ለሌለው ሳይሆን ለሁሉም እኩል መሆን አለበት። በተለይ ደግሞ ከምንም በላይ ፍትህ ለዝቅተኛ ደረጃ ላይ ያለው የህብረተሰብ ክፍል ምን ያህል አስፈላጊ እንደሆነ ያምን ነበር። በዛም ታክል ነበር እና የሚያምንባቸውን ነገሮች ያለምንም ፍርሃት፣ ያለምንም መሸማቀቅ፣ ያለምንም አትሊስት በሱ እምነት ያለምንም አድሎ ወይም ለገንዘብና ለጥቅም ብሎ ወደኋላ ሳይል ፊት ለፊት ማንም ስልጣን ያለው ይሁን የሌለው ሳይፈራ የሚያምንበትን ነገር በግልጽ መናገር የሚችል የዝቅተኛው ማህበረሰብ ጠበቃ ነበር ማለት ይቻላል። ከዛ አንጻር እና ትልቁ ነገር እኔ የሚታየኝ የእሱንትን ለፍትህ ያለው ወገንተኛነት፣ በፍጹም የማያወላዳ ወገንተኛነት እና በመጨረሻም በሱ ደረጃ ካሉ ምሁራን ማታገኘው በተለይ በዛሬ ጊዜ ከምታየው እንትን ለየት ያለ ለሀገሩ ያለው ፍቅር ነው። ኢትዮጵያን በጣም ይወዳል፣ ለኢትዮጵያ ይሳሳል እና እውነተኛ ኢትዮጵያ ብሔረተኛ ማለት ይችላል። እነኚህ ጎልቶ የሚታዩኝ ናቸው ለኔ።
እንግዲህ ፕሮፌሰር ብርሃኑ ቀስተ ደመና ውስጥ አብራችሁ ነበራችሁ። ከቀስተ ደመና መቋቋም በፊትም ሁለታችሁ በተለያዩ እንቅስቃሴዎች ውስጥ ትታዩ ነበር፣ በኋላም በቅንጅት ያንን እንግዲህ የፖለቲካ ህይወታቸውን ዋዜማውንም ከዛ የገቡበትንም አጋጣሚና እንቅስቃሴያቸውን እንዴት ነው የሚያስታውሱት? እንደ ፖለቲከኛ ምን አይነት ሰው ነበሩ ፕሮፌሰር መስፍን?
በተለይ እንግዲህ ፖለቲካ ውስጥ በምትለው ያው ከኢህአዴግ ስልጣን ላይ ከወጣበት ጊዜ በኋላ እና ፖለቲካው በአጠቃላይ ወደ የዘር ፖለቲካ ያመዘነ እየሆነ በሚሄድበት ጊዜ በአጠቃላይ የሀገሪቱ ሁኔታ ያስፈራው ነበር። ምናልባት ሁለታችንንም በተወሰነ ደረጃ እዚህ ፖለቲካ ውስጥ እንድንገባ ያደረግን ያኔ ሁለታችን ታስረን በነበረ ጊዜ በዚህ ለዩኒቨርሲቲ ተማሪዎች ንግግር አድርጋችኋል ተብለን በታሰርን ጊዜ አንድ ወር አንድ ላይ እስር ቤት ቆይተን ነበር እና በዛ ጊዜ እስር ቤት ውስጥ በጣም ብዙ የኦሮሞ እስረኞች ነበሩ። ጠባቂዎቹ በሙሉ 90% በሚባል ደረጃ የትግራይ ሰዎች ነበሩ እና በተለይ እነኝህ እስረኞች ኦሮሞ ብሔረተኛ እስረኞች እናንተ ትዝ ይለኛል አንድ ቀን እናንተ ሰብአዊ መብት ትላላችሁ፣ እዚህ በዘር የተነሳ በደልና ጭቆና እየደረሰብን እና ያለው ይሄ ሀገር የዘር ጭቆና ነው ያለበት፣ ይህንን ማስቆም አለብን የሚል አይነት ንግግር ሲናገሩንና እንትን ሲሉን ሁለታችንም እስር ቤት ስንወያይ የምንለው የነበረው እንዲህ የሀገር ወዴት እየሄደ ነው? ይሄ በጣም አደገኛ የሆነ የሀገሪቱን አንድነት የሀገሪቱን የህብረተሰቡን አንድነት እንትን የሚያደርግ ነው እና እንዴት ነው ዝም ብለን የምናየው? ይሄንን ነገር አንድ ነገር ማድረግ አለብን በሚል እንደውም በመጪው ምርጫ የተቃዋሚ የፖለቲካ ኃይሎች በጋራ ተባብረው እንደው ትንሽ መገዳደር ቢችሉ እና በኢትዮጵያዊነት ላይ የተመሰረተ በዜግነት ላይ የተመሰረተ ፖለቲካ ወደፊት ሊሄድ የሚችልበትን መንገድ እንትን እንዲያርጉ ማገዝ አለብን በሚል ከዛ ከእስር ቤት ስንወጣ ነው ተቃዋሚ የፖለቲካ ድርጅቶችን በጋራ አብረው እንዲሰሩ ለማድረግ ማወያየት የጀመርነው። አይ ቲንክ ጥንስሱ እሱ ይመስለኛል። ይሄ ፍርሃት ዛት የአገሪቱ አንድነት የአገሪቱ ሰላም በዘር ላይ በታጠረ ፖለቲካ ወደ አደገኛ ቦታ እየሄደ ነው። ይሄንን ደግሞ መቋቋም ያስፈልጋል። ይሄንን ደግሞ መቋቋም ይቻለው በሰላማዊ መንገድ ያሉት የፖለቲካ ድርጅቶች ጠንከር ብለው እንዲታገሉ ማድረግ ሲቻል ነው። ራሳቸውን እየከፋፈሉ እንትን ከሚሉ በሚል እንደውም በጋራ አንድ ኮሚቴ ውስጥ ሆነን እነኝን የተለያዩ የፖለቲካ ፓርቲዎች ለማጠራረብ ስንሰራ ነበር። እሱ አልሆን ሲል ነው እንደውም እንግዲያው እዛ ውስጥ ያሉት አንዳንዶቹ እናንተ ይህን ታስቡ ከሆነ እናንተም ራሳችሁ ፖለቲካ ውስጥ መግባት አለባችሁ ሲሉ ነው። ከዛ ቁጭ
ከስተ ደመና የተቋቋመ
አዎ፣ ከዛ በኋላ ነው በቃ እንግዲያው ቢያንስ እነሱን አንድ ላይ ለማምጣት ከስተ ደመና መፈጠር አስፈላጊ ከሆነ እሱን እንፍጠርና አንድ ላይ ካደረግን በኋላ ደን ካስፈለገ ከፖለቲካው እንወጣለን ከዛ በኋላ በሚል ወደዛ የተገባው። ስለዚህ ከዛ አንጻር ነው እንደ ፖለቲከኛ ነው ለማለት የሚያስቸግረው። ፖለቲካ ውስጥ በእርግጥ ገብቷል፣ እኔም ገብቻለሁ። የገባንበት ስንገባ የነበረበት ዋናው ግፊት ግን ይሄ አገሪቷ እየሄደችበት ያለው አቅጣጫ አደገኛ የሆነ የዘር ፖለቲካ መንግስታዊ የፖለቲካ እንትን የሆነ በሄደበት ሁኔታ ላይ እያደር እየደነደነ ከሄደ በጣም አደገኛ ይሆናል። አገሪቱንም ሊከፋፍል ሊበታትናት ከከፋም ወደ እርስ በርስ ጦርነት ሊከታት ይችላል የሚል ፍርሃት ነው። ከተቻለ እስኪ ፖለቲካ ውስጥ ገብቶ ከሆነ መስተካከል የሚችለው እዛ ውስጥ እንግባ የሚል ነገር የመጣው።
የሰብአዊ መብት ተሟጋቹ መስፍን፣ ታሪክ ጸሐፊው መስፍን፣ ተመራማሪው መስፍን፣ ፖለቲከኛው መስፍን ዛሬ በሕይወት የሉም። በተወለዱ በ91 ዓመታቸው ከዚህ ዓለም በሞት ተለይተዋል። ትውስታቸው ግን ይቀጥላል፣ አስተዋጽኦአቸው ይዘከራል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውንና የፕሮፌሰር መስፍን ወልደ ማርያም ወዳጆችን እናመሰግናለን። በተያያዘም ከቀብር አስፈጻሚ ኮሚቴዎች ባገኘነው መረጃ መሰረት የፕሮፌሰር መስፍን ወልደ ማርያም የቀብር ስነ ስርዓት ማክሰኞ መስከረም 26 2013 ዓ.ም ተመረጠ ይከናወናል። በእለቱ ከጧቱ 2 ሰዓት ተኩል ጀምሮ እስከ ቀኑ 5 ሰዓት ድረስ በአዲስ አበባ ዩኒቨርሲቲ ልደታ አዳራሽ ቤተሰቦቻቸውና የጥሪ ወረቀት የደረሳቸው ተጋባዥ እንግዶች ብቻ በተገኙበት የሽኝት መርሃ ግብር ይከናወናል። ከቀኑ 5 ሰዓት ተኩል ጀምሮ ደግሞ ከአዲስ አበባ ዩኒቨርሲቲ መግቢያ በር ላይ አስክሬናቸው በልዩ ስነ ስርዓት ታጅቦ ወደ ቅድስተ ስላሴ ካቴድራል ቤተክርስቲያን ሽኝት እንዲደረግላቸው እቅድ ተይዟል። በዚህ የሽኝት ስነ ስርዓት ለመታደም ምንም አይነት የጥሪ ወረቀት እንደማያስፈልግ የኮሚቴው አስተባባሪዎች ገልጸውልናል።